የኮቪድ-19 ወረርሽኝ ኢትዮጵያን ጨምሮ በአፍሪካ ሀገራት የምሮ ጤና ላይ ከፍተኛ ጫና እያሳደረ መሆኑን ያለም የጤና ድርጅት አስተውቋል። በሽታው በቀጥታ በአምሮ ጤና ላይ ከሚያሳድረው ጉዳት በተጨማሪ በሀገራት ኢኮኖሚ ላይ ባደረሰው ተጽዕኖ ምክንያት በአምሮ ጤና ላይ ይደረግ የነበረውን የገንዘብ ድጎማን በመመናመኑ በቀድሞውንም ደካማ የነበረው የሕክምና አቅርቦት መቀነሱን ችግሩን ያባባሰው እንደሆነ ተገልጿል። ስምኝሽ ቆየ በዚህ ዙሪያ የአምሮ ሕክምና ባለሙያዎችን አነጋግራ ተከታዩን አስተናርታለች።
ኮቪድ-19 ወረርሽኝ በዓለም ዙሪያ መሰራጨቱ ከተረጋገጠበት ጊዜ አንስቶ በሽታውን ለመቆጣጠር የተወሰዱት እንደ የአካል ርቀትን መጠበቅ፣ ከቤት ያለመውጣት፣ የስፖርትና መዝናኛ ቦታዎችን መዝጋት፣ ከቤት መስራትና ከሀገር መውጣት አለመቻል የመሳሰሉት ክልከላዎች ብዙዎችን ለከፋ ጭንቀት፣ የአእምሮ መረበሽና ስጋት አጋልጧል። በቫይረሱ ተይዘው ያገገሙ ሰዎችም በሽታው ጥሎት የሚሄድ የአእምሮ ጤና እክሎች ተጋላጭ እንደሆኑ የሕክምና ባለሙያዎች ይገልጻሉ። ይህ ጫና በኢትዮጵያ ምን እንደሚመስል በቅዱስ ጳውሎስ ሜዲካል ኮሌጅ የአእምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን ጠይቀናቸዋል።
እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት የባህሪ አስተሳሰብ መታወቅ ይገጥመናል። ኮቪድ-19 እንግዲህ የተለያዩ ለችግር መፍቻ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ በዛህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ።
ኮቪድ-19 በአእምሮ ጤና ላይ የሚያሳድረው ተጽዕኖ የሚጀምረው በሽታው ይዞኝ ይሆን ወይ ከሚል የዕለት ተዕለት ጭንቀት ነው። ይህ ጭንቀት እየከፋ ሲሄድ ታዲያ አእምሮን ሊያውክና ሰዎች የዘወትር ተግባራቸውን በአግባቡ እንዳያከናውኑ ሊያግዳቸው እንደሚችል የነገሩን ደግሞ ለ14 ዓመታት በአማኑኤል አእምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ሚኒሊክ ደስታ ናቸው።
የኔ የሆኑትን ሰዎች ይይዛሉ ወይ ሊይዛቸው ይችላሉ ወይ? ሌላው ስሜት ደግሞ እስከ መቼ ነው ይሄ ነገር መቼ ነው መቆሚያው የሚለውን ነገር መቆሚያውን አለማወቅ ወይም ደግሞ የዚህ ነገር ማብቂያውን አለማወቅ በራሱ የህልውናን ነገር ጥያቄ ውስጥ የሚከት ነገር ይሆናል ለብዙ ሰዎች።
እንደ ኢትዮጵያ ባሉ ሀገራት አብሮ መኖርን እንደ ባህል አድርጎ ለሚኖር ህብረተሰብ ወረርሽኙ ያስከተላቸው ክልከላዎች በራሳቸው አስጨናቂ ናቸው። በዛ ላይ ደግሞ አብዛኛው ህዝብ መደበኛ ባልሆነ የኢኮኖሚ ስርዓት ውስጥ በተሰማራበት ታዳጊ ሀገር ላይ የዕለት ገቢን የሚያስተጓጉል ወረርሽኝ ሲጨመርበት የአእምሮ ጤና መታወክ ሊያስከትል እንደሚችል ዶክተር ሚኒሊክ ይገልጻሉ።
በተለይ በስካቴ ላይ የሚጥለው ገደብ ለመከላከል እንግዲህ በጣም አስፈላጊ ከሚባሉት ነገሮች አንዱ እንቅስቃሴን የመገደብ ነገር ነው። ከሰዎች ጋር ያለን ንግግር የመገደብ ነገር ነው። እነኚህ ነገሮች በራሳቸው በተለይ እንደ ኢትዮጵያ አይነት ያው በተደጋጋሚ እንደምንሰማው ህብረተሰቡ የዕለቱን ጥሮ ግሮ የሚያገኛትን ነገር ነው። አብዛኛው ለእንዲህ አይነቱ ሁኔታ ምቹ አለመሆኑ፣ እንደ ልብ ለመንቀሳቀስ ምቹ አለመሆኑ በራሱ አስፈላጊ ነው።
ያም ብቻ አይደለም ይላሉ ዶክተር ሚኒሊክ። በበሽታው ዙሪያ የሚሰራጩ እውነተኛና ሐሰተኛ መረጃዎች መብዛታቸውም ሌላ የጭንቀት ምንጭ ናቸው።
መረጃው ለሰዎች የመድረስ አቅም በጣም ከፍተኛ ሆኗል በአሁኑ ጊዜ እና መረጃዎች በጣም ይሰራጫሉ። ሰዎች ከዚህ በፊት ምናልባት አንድ አካባቢ ችግር ሲፈጠር ያ ችግር ሌላ አካባቢ እስኪሰማ አንዳንድ ቀናት፣ ሳምንታት፣ ወራት አናተም ሊፈጭ ይችላል። በአሁኑ ሰዓት ግን በስራታት ልዩነት ውስጥ ዓለም ከጠር እስከጠር ሁሉም ነገር ያገኛል እና ሰዎች እዚህም እዚያም ነገር ተፈጠረ፣ እዚህ ቦታ ሰው ሞተ፣ እዚህ ቦታ እንዲያል ሰው ተያዘ የሚለው ነገር ለብዙ ሰዎች በአጭር ጊዜ መድረሱ ነገር ሰዎችን ላስጨንቅ ይችላል።
ጤና ማለት አካላዊ ብቻ ሳይሆን የአእምሮም ጤና ነው። ሆኖም በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለአምሮ ጤና የሚሰጠው ቦታ እጅግ ዝቅተኛ በመሆኑ ለበሽታው የሚሰጠው ህክምናም ከኮቪድ-19 ወረርሽኝ በፊትም በጣም ውስን እንደነበር የሚገልጹት ዶክተር ሚኒሊክ ኢትዮጵያ ውስጥ የአምሮ ጤና እንደ ጤና ለመቆጠሩም መሰረታዊ ችግር መሆኑን ያስረዳሉ።
የአምሮ ጤናን በተመለከተ ያለው አቅርቦት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም በጣም ውስን ነው። አሁን እንግዲህ ያለፉትን 30 ዓመታት እኔም ባቀውን ብነግርሽ የአምሮ ጤና እንክብካቤ የተስፋፋው በግለሰቦች ነው እንጂ መንግስት የነገር ጤና ነው ብሎ እንደውም ለብዙ ጊዜ ከመንግስት በኩል አለቅም ከጤና ጥበቃ በኩል አሉታዊ አመለካከት የነበረው እና በግለሰቦች ጥረት ብዙ ነገሮች ሲሰሩ ቆይተዋል። ከበጀት ጀምሮ ለአምሮ ጤና አስፈላጊ የሆኑ ነገሮችን ቁሳቁስን እስከ ማቅረቡ ከፍተኛ ችግር አለ።
ይህ ለወትሮም ትኩረት የተነፈገው የአይምሮ ጤና ችግር በኮቪድ-19 ምክንያት እጅግ እየተባባሰ መሄዱ እውን ነው። ከኮቪድ በተጨማሪም በመላ ሀገሪቱ የሚታየው የፖለቲካ ለመረጋጋት ግጭትና ጦርነት ያስከተሉት ግድያ፣ መፈናቀልና የንብረት መውደምም ለአይምሮ መታወክ ተጨማሪ ምክንያት መሆናቸውን ዶክተር ሙሉቀን ነግረውናል። ታዲያ ሀገሪቱን ከዘርፈ ብዙ ችግሮች ለማላቀቅና ለሀገር ሰላምም ሆነ ልማት ለማምጣት የአምሮ ጤና ከአካላዊ ጤና እኩል አስፈላጊ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ባለሙያዎቹ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።